የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ የህዳር 27 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የዲሰምበር 6 2020 ቀንብራችንን ይዘን ቀርበናል። ባለፉት 28 ዓመታት ህዋት ከድርጅትነት ወደ ቡድናዊ አምባገነንነት በኋላም ከቡድናዊ አገዛዝ ወደ ፍጹም የቤተሰባዊ የሰፈር መዝረፊያና የማፈኛ የግል ኩባንያ ሆኖ ከተሽጋገረ ወዲህ ቢያንስ ሁለት ጊዜ ተሰባብሮ አንሰራርቷል። ጸረ ህዝብነቱ የተረጋገጠ ለመታረም በሩን የዘጋ የኢትዮጵያን ተስፋ ያጨለመ ስልጣናቸውን የጠሉትን እየለቀሙ መበቀያ ያደረጉትና ስብዕናን ያራከሱት የጽንፈኞች ስብስብ ከአስር ዓመታት በፊት ከመለስ ጋር አብሮ ተቀብረዋል ብለን የተደሰት ነበር። እጅግ የቆሸሸ ታሪክ ያለው ህዋት ከመለስ ልፈት በኋላም በጽንፈኞች ታግዞ ኢትዮጵያን የጥፋትና የመከራ ሞዴል አድርጓት ቆይቷል። እና አብይ አህመድን የመሳሰሉ ባንዳዎች በስለላው መረብ መድበው ግፍ በየአይነቱ የትውልድ ትውልድ ብሔራዊ ወንጀል እየፈጸመ ህዝቡን እያሳረደ የአገሪቷን ሀብት እየዘረፈ ቆይቷል። የትግራይን ህዝብ ህልውና ከህዋት ህልውና ጋር አቆራኝቶ ስልጣን ላይ ሲቆይ የውሸት ድራማ እየሰራ ነበር። ቡድኑ ከስልጣን ከተወገደ የትግራይ ህዝብም አብሮ ይጠፋል የሚለው ፕሮፓጋንዳ እጅግ ባያሌው ተሰርቶበታል። ጭፍን የህዋት ፕሮፓጋንዳ ሙሉ ትውልድ በትግራይ ታንጾበታል። የትግራይ ህዝብ በህሊና ባርነት መኖሩን እንዲተው የሀገርና የህዝብ ወገን ሆኖ እንዲኖር ብዙ ጥሪዎች ሲደመጡ ቆይተዋል። ድርጅቱ ግን በትግራይም ሆነ በቀሩት የኢትዮጵያ ክፍሎች ወደ ዱር አራዊትነት ተለውጦ የኢትዮጵያን ህዝብ ሰላም ነስቶ ቆይቷል። በተለይም በአማራው ላይ የፈጸማቸው ግፎች ትውልድ ይቅር የማይላቸው ናቸው። አማራውን ኢላማ ያደረጉ ግድያዎችና የዘር ማጥፋት እርምጃዎች አንስቶ የጥላቻ ፖለቲካ ሐውልት ማሳነጽ፣ ከፋፍሎ ማቆምና መሰል ስልቱ በተጨማሪ ሜጋ በሚያሳትማቸው የልብ ወለድ ትርክት መጻሕፍት እልቂት ጠሪ ዘውግ ተኮር ቅስቀሳዎችን ሲያሰራጭ ቆይቷል። የእልቂቱ ዘመን ዋነኛው ተጠያቂ ያገዛዙ ኤጲስ ቆጶሳት ሆነው ቆይተዋል። በኢትዮጵያ ሕዝብ መሃልም የሚቆም የጥላቻ ግድግዳ፣ የበቀል ግንብና ለትውልዶች የሚተላለፍ መርዝ አበርክተውና የብሔር ጥያቄ ዋነኛው የቅራኔ ቅርጽ ነው በሚለው የሸፍጥ ፖለቲካ ለሥልጣኑ ዘመን የማጭበርበሪያው አጀንዳ ሆኖ አገልግሎታል። ዛሬም አገሪቷን እየናጣት ለመጣው የትረኛ መንጋ የኦሮሞ ብሔርተኝነት ቅብብሎሽ የዚሁ የህዋት ዘረኝነት የወለደው ክፉ ዳያችን መሆኑ ግልጽ ነው። አገርን በማፍረስና በመናዱ ረገድ ርኅራኄ የተለያቸው ስለነበሩ ተተኪውንም በአምሳያቸው አሰልጥነው ሁሉንም ዜጋ የሚያስተሳስረው በአንድነትና በአንድ ዓላማ የሚያስተባብረው የኢትዮጵያ ልጅነትን የሚያራምደው አንድ ለሁሉም ሁሉም ለአንድ የሚያቆመውን የዜግነት መሠረት አጨልመው ለብተና ዳረጉን። በአማራውና በኦሮሞ መካከል የሚፈጠር ፍጅት ቀብረው የግድያ ቡድኖችን አሰልጣኝና ቦታ ቦታ አስያዥ በመሆን ሲሰሩ ቆዩ። ከፊሉን በሆዱ ገዝተው ከፊሉን ደግሞ ስነ ልቦናውን ሰልበው የቀረውን በጠመንጃ አፈሙዝ በማስፈራራት ሕዝቡ ቁም ስቃዩን አሳይቶታል። በህዋት እኩይ ድርጊት ምክንያት ለትውልድ የሚተላለፍ ነቀርሳ ተተክሏል። ያልዘሩት አይበቅልም ነውና ህዋት የተከለውን መርዝ የሚያለመልሙ ዛሬም ሥልጣን ላይ ናቸው። ልዩነቶቻቸው እየጠፋ ያለው ቡድን ትግርኛ ቋንቋ ይናገራል፣ ተተኪው አጥፊ ደግሞ ኦሮምኛ ይናገራል። ህዋት ለአገራዊ ደህንነት ስጋት ሆኖ እንደቆየው ሁሉ ተረኛው መንጋ የኦሮሞ ፋሽስቶችም በአክራሪነቱ ለአገራዊ ደህንነት ስጋት ናቸው። የህዋትን ዘላለማዊ ስንብት የምንሰማበት ቀን ተቃርቧል። ጊዜ ዳኛ ታሪክ ምስክሩ ነውና ህዋት ላንዴም ለሁሌም መቀበሪያው ተቃርቧል። በወረራ በያዛቸው አማራ ግዛቶች ሁሉ ህዋት ተገንዞ ተቀብሯል። አንድ ቀንደኛ ጠላት ተገላግለናል። ቢያንስ ዛሬ አክራሪዎች በዱር በገደሉ ተንከራታች እንዲሆኑ ተደርገዋል። በኢትዮጵያ ሁከትን አንግሰው ላሰለጠኗቸው ይህንኑ ሁከት ያሸጋገሩት የመታደንን የመሳደድን ጽዋ እስከ ለተህልፈታቸው ቀን ድረስ እያጣጣሙት ይገኛሉ። ያብይ ህግ የማስከበር ጦርነት ለህዋት መቀበር ምክንያት ይሆናል ብንለም አማራውና ትግሬውን ደም የማቀባት ተልእኮ እንዲይዝ ማድረጉን መዘንጋት የለብንም። የአማራ ማንነት ተጋድሎ ያረገዛቸውን የነጻነትና የመብት ጥያቄ ማዋለዱ የምስራች ቢያሰኝም ድሉን መስቀለኛ መንገድ ላይ ጥሎታል። አማራው ሕይወቱን ገብሮ ያገኘውን ድል አሳልፎ እንዲሰጥ ባብይ አጫፋሪዎች ቅስቀሳ እየተደረገ ነው። አስመልሶ የያዘውን አጽመርስቱን አማራው ወኪል አልባ ሆኖ በጸደቀ አራዊተ ሕገ መንግሥት ትዳኛለህ እየተባለ ነው። ከጦርነቱ ማግስት አብይ በአጭበርባሪነት አማራውን ለሌላ መሥዋዕትነት እንደሚዳርጉት ተናግረን ነበር። ዛሬ የሆነ ያለው ይህ ትንቢታችን ነው። ህወሓት በ1968 ዓ.ም በወረራ የያዘውን የአማራ ግዛት በህወሓትና ኦነግ ማኒፌስቶ ይዳኛል ማለት አብይ በመቀሌ ለሚተክለው የትግሬ ብልጽግና ፓርቲ የመገበያያ ስጦታ እያዘጋጀ መሆኑን በግልጽ ያሳያል። የአብይ ጭፍሮች የሚሆነውን እየተቀባበሉት ነው። በጦርነቱ ፍልሚያ አማራው አማራዊ ማንነቱን አረጋግጦ ጀግንነቱና ኢትዮጵያዊነቱን በደሙ እያስከበረ ነው። ፋኖና የአማራው ልዩ ኃይል ጀግንነትና ኅብረ ብሔራዊነት የአማራው ማንነት መገለጫው በመሆኑ የድል ባለቤት ሆኗል። አማራን የማጥፋት ትልኮውን አህዱ ብሎ የጀመረባቸው ስፍራዎች ዛሬ በባለቤቱ በአማራው ቁጥጥር ስር ውለዋል። በእነዚህ ስፍራዎችና በሌሎችም የኢትዮጵያ ክፍሎች የአማራ የግፍ ሰቆቃ እንዲስፋፋ፣ የአማራ ሕዝብ የህልውና አደጋ እንዲደቀንበት ያስደረገውን ብአዴን ከድሉ ማግስት ጀምሮ አዲስ አቋም ላይ መሸጋገሩን የሚያሳዩ ምልክቶች እያስደመጠ ነው። በህዋት የሐሰት ትርክት ሲነዱ የነበሩና በባርነት ያደሩት ብአዴኖች የሚያስደምጡትን መስሎ ማደር ማመን አስቸጋሪ ነው። የኦፒዲዮ ፋሽስቶችም ሆኑ የብአዴን ባሪያዎች ያሉትን ቢሉ አማራው የተጋረጠበትን የህልውና ተግዳሮት ለዘላለሙ በማስወገድ ህልውናውን በማይናወጽ አለት ላይ ማቆም ይጠበቅበታል። በኦነግ ህወሓትና በቀሩትም አናሳዎች ጭምር የተካዱ የአማራ ማንነት ጥያቄዎችና የተዘረፉ ታሪካዊ ግዛቶቹን በሚገባ መስመር ውስጥ ማስገባት አለበት። የታወጀበትንም የድህነት ፍርጃ ለማስወገድ ካሁኑ በበለጠ መነሳት አለበት። የግፈውን እንባ ፈሶ ደም ተቀድቶ የመቃብር ቦታ ጠፍቶ የዱር አራዊቶች እስኪጠግቡ በልተውት የህልውና ፈተና ብያኔ ላንዴም ለመጨረሻም የተነሳ በመሆኑ ሁለንተናዊ ለውጥ ገቢራዊ ለማድረግ ወሳኝ ወቅት ላይ ይገኛል። በአጠቃላይ በየትም ያሉ የእኩይ ቡድኖች የጥላቻ ተልእኮ መቀበር ይኖርበታል። አብይ ይህን ቀለመደ፣ ስለ ኢትዮጵያ ይህን አለ፣ ሰበከ፣ ተረተ፣ አወጋ በሚል አማራው መጠመድ የለበትም። አብይ ጸረ አማራ ለመሆኑ በገሃድ የታየ ሐቅ ነው። አማራው ስለ ራሱ ማሰብ፣ ራሱን መመልከት፣ የህልውናውን ፈተና በራሱ ክንድ ለመመለስ መሥራት ይጠበቅበታል። በህወሓት እግር የተተካው የኦነግ ቄሮ ከሚነዛው የቅጥፈት ፕሮፓጋንዳ ጋር ሊግባባ የሚችል ጤነኛ ፍጡር ማግኘት ይከብዳል። አብይ የቅጥፈታቸው ሰለባ የሚሆነውን ለማራባት ሲሉ የተለያዩ ፕሮፓጋንዳዎችን ያስደምጣሉ። ኢትዮጵያን እየቦረቦሩ ኢትዮጵያ አትፈርስም ይላሉ። እየከፋፈሉ ተደምረናል ይላሉ። ሁሉ ከኛ በሚል ጸረ ሕዝብ ተልእኮ ሕዝብ እየመነጠሩ የተፈጸመ ወንጀል የለም ይላሉ። ደም የሚያፈስ የአክራሪ ኃይል ተጽዕኖ ስር ወድቀን የገዳ ሥርዓት አቃፊ ነው ይሉናል። የተናቀ ከተማ በአህያ ይወረራል እንዲሉ ቋንቋ ተኮር ፌዴራሊዝሙ የእርስ በርስ የዜጎች ትንቅንቅ አጎልምቶ የፍርሰት መርዶ እየተሰማ እኛ እያለን ኢትዮጵያ አትፈርስም ሲል ስብዕና የጎደለው ለመሆኑ በግልጽ ያሳያል። የአብይ መመሪያ በጸረ አማራ ጥላቻ የተጠመቀ ለመሆኑ አጠያቂ አይደለም። በአገራችን የሰፈነው አገዛዝ የትውልድ ትውልድ ብሔራዊ ወንጀል እየፈጸመ ነው። የታሪክ ሰንሰለት በህወሓት ዘመን መበጣጠሱ ያስደሰተው ተረኛ መንጋ የአገሪቷን ህልውና ዋስትና አሳጥቷታል። ትውልዱም በትርክ ድርሳነ ታሪክ ዘረኞችን የማቅበጥና የማፋፋት ዘመን ላይ በመሸጋገሩ ለእውነት የቆሙና የአገሪቷ ህሊናዎች አድርገን የምንቆጥራቸው አጥተናል። ብሔራዊ ራዕይም ስለጠፋ ርኅራኄ፣ ፍቅርና አንድነት ተርበናል። የአብይና አጋሮቹ አገዛዝ ጭካኔያቸው ዳር ድንበር አጥቶ ወደ አውሬነት የተለወጡ በመሆናቸው በጎ ነገር ከነሱ አንጠብቅም። እናም መሠረታዊ ጉዳይ ነጻነትና ፍትሕን ለማንበር የድርሻችንን በማዋጣት ቅርጹን አፍርሰን ሀገሪቷን ለማሰንበት ኃላፊነታችንን የመወጣቱ ተግባር ከፊታችን የተደቀነ ሐቅ ነው። ለከፋፍለህ ግዛ ፍልስፍና ሥጋና ማገር የነበረውን ህወሓትን ስናወግዝ ታሪካዊ ተጠያቂነቱን ሙሉ በሙሉ ወደ አንድ ዘውግ ለመወርወር ሳይሆን የወያኔን ነውረኛ የፖለቲካ ጨዋታ አመንጮች ጋር አብሮ በመቆም በርስ በርስ ደም መፋሰስ ውስጥ እጃቸው ያለባቸውን ኦፒዲዮ ብአዴንና የደቡብ ሕዝቦች በሚባሉ ውስጥ ያሉ ፋሽስቶች ሁሉ ተጠያቂዎች ናቸው። በዛሬቷ ኢትዮጵያ ፈላጭ ቆራጭ በመሆኑ የከፋፍለህ ግዛት ሥርዓት እንዲቀጥል የሚዳክረው አብይ አህመድ በወንጀሉ ፍጹም ተጠያቂ ነው እንላለን። በህወሓት አነሳሽነት እየተመሩ ከሚፈጽሙት ዘግናኝ ወንጀሎች መካከል ላለፉት 369 ቀናት ወይም ከአንድ ዓመት በላይ ያህል በኦነጋውያን ታፍነው ደብዛቸው ስለ ጠፋ የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነቄሩ አገዛዝና የአገዛዙ አጋሮች ናቸው። ለዚህም የውንብድና ወንጀል ተጠያቂው የአብይ አገዛዝ ነው። ከእነዚህ ወጣቶች በተጨማሪ በሌሎች ስፍራዎችም በአማራ ማንነታቸው የሚታፈኑ መበርከታቸውንም አስመልክቶ በቅርቡ መገለጹ ይታወሳል። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ እንዲሰፍን በተለይም አማራው ኢላማ ተደርጎ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት በሚያደርጉት ጥሪ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም በቅርቡ ለአገር ደህንነት አንድነትና አብሮነት ዓላማ ሰንቀው ዘረኞች በለኮሱት ጦርነት የተሰዉትን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም አንድ ሰፋ ያለ ጥያቄና መልስ ጊዜ ይኖረናል። በመጨረሻም የሰዓት ጥበት ካልገጠመን አንድ ወቅታዊ ጽሑፍ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ولا لا 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 ولا ታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በ1943 ዓ.ም በአቶ ታደሰ መጫ የተደረሰ መጽሐፍ መንገድ መለወጥ በሚል ምዕራፍ የቀረበውን ክፍል 11 ጽሑፍ ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ መንገድ መለወጥ ክፍል 11 በጉይ አቦ ሰፈር አድርገን ባደርንበት ማታ የጦር አለቆች ሁሉ እንደ ደምቡ የየክፍላቸውን ወታደር የለት ሁኔታ ታስተውቁ በኋላ በማግስቱ ውሎ እንዲሆን ትዛዝ ተቀበሉ። የወታደሩን የዕለት ሁኔታ ማስተዋወቅ ማለትም በጦር ሠራዊት ደንብ አንድ ክፍል የጦር ወታደር በከተማ ለሚኖርበትም ጊዜ ወይም በጉዞ ሰዓት ሰፈር ተተደረገ በኋላ ማታ ማታ የየክፍሉ ኃላፊ ወታደሩን እየቆጠረ ስንት ሰው እንደጎደለ ወይም ሙሉ መሆኑን ስንት ወታደር ታሞ እንደሆነ ያስተውቃል። ይልቁንም ውጊያ በተደረገበት ቀን ምን ያህል ወታደር እንደሞተና እንደተማረከ ቁስለኛውስ ስንት እንደሆነ ጥይት ላለቀበትና ሌላ መሳሪያ ለተበላሸበት መተካትና መለወጥ ያስፈልግ እንደሆነ ወይም ምንም የተለዋወጠ ነገር አለመኖሩን ለበላይ አለቃ ማስተዋወቅ ግዴታ ስለሆነ የዕለቱን ማስተዋወቂያ አቀረቡ ያሉበት ምክንያት ስለዚህ ነው ብለው ያስረዳሉ ታደሰ መጫ። በማግስቱ እንደተለመደው ክቡራ ስምሩ ባሉበት ጉባኤ ተደረገና ስለ መንገዳችን ሁኔታ ምክር ተያዘ። በምክሩም ውስጥ ማናቸውንም ነገር ታሁን ቀደም አውጥተው አውርደው በብዙ ጊዜ ስብሰባ ተተጠና በኋላ በመንገድ የሚገጥመንን የጠላት ጦር በኃይል እየጣስን አምቦ ለመድረስ ቆርጠን የተነሳንበት ጉዳይ ስለሆነ ሐሳባችንን ሳናቀውስ ወደፊት መግፋት አለብን የሚል ድምጽ ባይታጣም አብዛኛው ወገን ግን የቀድሞው ሐሳብ ቀርቶ መንገዳችንን ለውጠን ወደ ጅማ እንድንመለስ ስለወሰነ ተዚህ በላይ የተጠቀሰው ክርክር በዚህ ድምጽ ብልጫ ተሻረ ብለው ስለ ሁኔታው ታደሰ መጫ ማስረጃ አቅርበዋል። ይህ እንዲሆን ግዴታ የሆነበት ምክንያት እንዲህ ነው። ቀደም ብሎ እንደ ተወሳው ጣሊያኖች የክቡር ራስ ምሩን ጦር በወለጋ ውራጃ ውስጥ መኖር ስላወቁ ወደ ለቀምት ከተማ ብዙ የጦር ወታደር ይላኩ ማከማቸታቸውንና በየለቱም እየጨመሩ ማብዛታቸውን እንዲሁም የደደሳን ድልድይ የማያዛቸውን ሰምተን ተዛ ቀን አስቀድሞ የተገነዘብነው ሲሆን ያከባቢው ባላባቶች በጠላት ተቆጣጣሪነት ስር ቢሆኑም መንፈሳቸው ተኛ ይርቃል ብለን ጥርጣሬ አላደረብንም ነበር። ተዚህ ሌላ ደግሞ ተነበርንበት ነፋሻ ቦታ ተነስተን ወደዛኛው ማዶ ነፋሻ ስፍራ ለመድረስ በመካከል ያለውን የተውሳ ካደጋ አስጊ ሆነውን የደደሳን በረሃ ማለፍ እንዳለብን ታሁን ቀደም ሳይታሰብበት ይቀርራል ነበርም። ሆኖም ይህ መንገድ ገና ወደፊት ተሁለትና ሶስት ቀን ይበልጥ ጦርነት ያደርግ ዘንድ ለተዘጋጀው ሰራዊት ጤና ታላቅ እንቅፋት መሆኑ በኋላ ተገለጸ። ይህንንም ሁሉ በፊታችን የተከሰተውን ጋሬጣ ረምርሞ ለማለፍ ጉባኤው አመዛዝኖ ተመለከተና እጅግ አደገኛ መሆኑን በመረዳት በመሪዎቻችን ህሊና ታላቅ ስጋት ተፈጠረ። ይኸውም በስንቅ ረገድ አገራችን የማታጋልጠን መሆኗን ብናምንም እንኳ ለተውሳኩ መቃወሚያ የሚሆን መድኃኒት የሌለን በመሆናችን ያልተረጠረ ተመነጠረ እንደተባለ ሁሉ ተጠላት ጦር ይልቅ የበሽታ ጠንቅ ኃይላችንን ቀንሶ ስማችንን የሚያኮስስ አደጋ እንዳይጥልብን አስቀድሞ ማሰብ የሚገባ መሆኑን ስለተረዱት ነው እዚህ ላይ ውይይት ተደርጎ የሐሳብ ለውጥም የመጣው ይላሉ ታደሰ መጫ። በዚህ ምክንያት መንገዳችን ወደ አምቦ መሆኑ ቀርቶ ወደ ጅማ እንዲሆንና ጠላት ተሽከዳድሞ ስፍራ ሳይይዝብን ገስግሰን ቦታ እንድንይዝ ተዛ በኋላም ከተማውን ጠቅላይ የጦር ሰፈር አድርገን ጅማን በተቻለ መጠን የተስፋፋን ጠላትን እንድንከላከል ወይም እንድናጠቃ በጉባኤ ተወሰነና ይኸው ትዕዛዝ ለየክፍሉ የጦር አለቆች ተላለፈ ሲሉ ታደሰ መጫ ይገልጻሉ። እንግዲህ ቀኑ የትኛው መሆኑን ባልዘክረውም ተከቡራ ስምሩ ተተገናኘን ወዲህ የመጀመሪያውን ጦርነት ባደረግን በሶስተኛው ቀን ተጉያቦ ተነስተን ወደ ቡኖ በሚያመራው መንገድ ተጉዘን በጥቅምት ወር በደሌ ወደ ምትባለዋ የዚሁ ወረዳ ከተማ ገባን። የመንገዳችንን አቋም አንዳንድ ጊዜ ጉዞ ይያልሁ ብናገርም ላጻጻፍ ወይም ላነጋገር ያህል ተመሆኑ በቀር አካሄዳችን በግስጋሴ እንደነበር ቀደም ብዬ ገልጬዋለሁና አንባቢ ይህንኑ ሊያስተውለው ይገባል ይላሉ ታደሰ መጫ። በዚህ አቋም ስንገሰግስ የቡኖን ግዛት አልፈን ወደ ጉማይ ደረስን። ይህም ወረዳ እጅግ ለም ስለሆነ በአትክልት ረገድ ሰፊ ሀብት የሚያስገኝ መሆኑን ለምላሜው ይመሰክራል። ይልቁንም በቡና ሰብል ረገድ የጅማን ስም ሲያስጠራ የሚኖረው ይህ ቦታ ነው ይባላል። ተዛም በተለመደው አካሄዳችን ገስግሰን አጋሮ ገባን። ተጉይ ተነስተን አጋሮ ስንደርስ ባለፍንባቸውና በሰፈርንባቸው ቦታዎች ሁሉ ተመድረሳችን አስቀድሞ በጥቁር አንበሳ ሕግ በ9ኛው አንቀጽ የተደነገገውን በማክበር አስቀድሞ አዋጅ ነጋሪ የተላከ በየገበያውና ሰፈር በመናደርግባቸው ቦታዎች ሁሉ ባላገሩ ገበያ ያቆመ የሚበላና የሚጠጣ ወይም ለጦሩ አስፈላጊ የሆነውን አዘጋጅቶ የሚገኘውን አንዳንድ ነገር እንዲሸጥልን ለየባላባቱ ደብዳቤ ተጽፎ በክቡር ራስ ምሩስ ማዋጅ ይነገር ስለነበር ህዝቡ ማዋጁ መሰረት ወዶ ታዘጋጀልን ታላዘጋጀልን በቀር ወታደሮቻችን በየባላገሩ ቤት እየገቡ በኃይል ሰውን እንዳያጉላሉ እንዳያጉላሉና መጥን አውጡ በማለት እንዳያስገድዱ ለሰራዊቱ ጥብቅ ተዛዝ አስቀድሞ የተሰጠ በመሆኑ ተወታደሮቻችን መካከል ይህንን ጥብቅ ተዛዝ በዚህ አቋሁን ለመፈጸም ብዙ ችግር አልታየም ነበር። ነገር ግን በአንዳንድ ወረዳና ቀበሌ የሚኖረው ሰው የኛን መምጣት አውቆም ይሁን የጠላትን ወረራ በመፍራት ቤቱን እየለቀቀ ሄዶ ባዶ በሆነው ቦታ በደረሰን ጊዜ የምንገዛበት ገበያ ስናጣ አለቆቻችን እስቲያውቁ ድረስ እንኳን ባይሆን እህል ለማግኘት ወደ ብርበራ መሄዳችን አልቀረም ነበር በማለት ታደሰ ሜጫ ይገልጻሉ። ተራችሁ ሲደርስ እግዚአብሔር ተናንተ ጋር ይሁን። በዚህ ምዕራፍ እንደ ተጠቀሰው በጦርነት ወቅት የቆሰለው ሻምበል ለማባይሬ በቃሬዛ አድርገን አንድ ስፍራ በደረስን ጊዜ ግፊያው ፋታ ሲሰጥ ድረስ በማለት ተመንገድ ዳር አሳርፈነው ነበር። እርሱም ድካምና ሽጋር ያንገላታው ሰራዊት ይህን በመሰለ ጭንቅ ሲሰቃይ ባየ ጊዜ በህመም ጭንቅ የዛለው ሰውነቱ በጣም ተበሳጭቶ ህይወቱን ለማሳለፍ በሐሳብ ቆርጦ እንዲህ አለ። እኔ ለማ ለአገሬና ለንጉሠ ነገሥቴ እንደሆነ እስተተቻለኝ ተጋድዬ የሚገባኝን ሰርቻለሁ። እንዲህ እግሬ ተንከትክቶ ክፉኛ መቁሰሌን ስመለከት የመዳን ተስፋ ቢኖረኝም እንደ ልቤ ተራብዤ ለውዲቱ ሀገሬ አገልግሎቴን ማበርከቱ ቀርቶ ተጧሪ ሽባ ሆኜ ከባድ ሸክም እንደሆናት ስለሚታሰበኝ ተንግዲህ ወዲህ የሚኖረኝ ሕይወት የሚያሳሳኝ አይደለም ብሎ በጥቁር አንበሳ ሕግ 8ኛ ቁጥር እንደተመለከተው ሕይወቱን እንዲያሳልፍ ጥያቄ አቀረበ። የጥቁር አንበሳ ሹማምንት ግን ለጊዜው ቢሰቃይ ለመዳን ተስፋ እንደነበረው በመመልከት ደጃዝማች ታየ ጉላላቴ ግዛት ስንደርስ ድረስ በቃሬዛ እያጓዝን ሁኔታህን እናያለን የሚል መልስ ቢሰጡት መኮንን በመሆኔ ነው እንደ ሕጉ የማይፈጸምብኝ ብሎ የቆራጥነትና ለሌሎቹ መልካም አራያን የሚሰጥ ደፋርነት ታሳየ በኋላ ተራችሁ ሲደርስ እግዚአብሔር ተናንተ ጋር ይሁን ሲል የመጨረሻ የመሰናበቻ ቃል ሰጥቶ በደንብ የተሰጠውን መትረየስ ሽጉጥ ነቅሎ ሕይወቱን በማሳለፍ ጀግናውና ወጣቱ የጥቁር አንበሳ መኮንን የሻምበል ለማ አባይሬ ስቃዩን ጨረሰ ሲሉ ያስታውሳሉ ታደሰ ሜጫ። ሁኔታችንም ሳይለወጥ አንድ ቀን ያህል ታሳለፍን በኋላ አልፎ አልፎ አንዳንድ ስፍራ ላይ ፍሬ ያልያዘ የአተር ቡቃያ እናገኝ ጀመር። ያንኑ ግን አስቀድሞ ያለፈው ሰራዊት እንቡጡን ቀነጣጥወለትና የተረፈውን ሰውና ከብት ረጋግጦት ተጭቃው ላይ ተዘንጥፎ ነበር የምናገኘው። ሆድ ምግብ የሚያምረውና ለምለም ዝግን በነጭ ጤፍ ሲቀርብለት እስተመሰልቸት የሚደርሰው ግን በድሎት ጊዜ እንጂ እንደዚህ ባለችው ሰዓት ስላልሆነ በረሃብ አለንጋ የተሸነቆጠው ሰው ተትልቅ ሰትንሹ ገና ያልሻየውን ያልሸተውን ያተር እንቡጥ ቅጠሉን ሳይቀር ጭቃውን እየጠራረገ ሲበላ ይታይ ነበር። በውሃም ረገድ እንዲሁ በክረምቱ ልግስና ተወረደልን በረከት የከብትም ሆነ የሰው ዱካ ባጎደጎደው ጭቃ ላይ ታቁሮ የሚገኘውን ርጋጭ በየፍኛችን ቀጥተን ደስ ያለን ጠጣ ነበር እንጂ ኰለል ያለ ውሃ ለማግኘት የነበረን ምኞት የህልም ያህል ሆኖ አልፏል በማለት ታደሰ ሜጫ መዝግበዋል። ለምለም እንጀራ በልቶ ጥሩ ውሃ ለመጠጣት የመጓጓት ተስፋ ምንም በሁሉ ዘንድ ያደረ ቢሆንም ተውስታችን የምኞት ክሽክሽ ለምን ይረባል የሚሉ አንዳንድ ጓደኞች እንዲህ ይጫወቱ ነበር። ነገ ይህን ጊዜ ክቡር ደጃዝማች ታዬ ጉልላቴ ዘንድ ስንደርስ የጃንሆይን ሜዳ የሚያህል ዳስ ተዘጋጅቶ እንጀራው በረጃጅም ገበታ ተጥሎ ጣላና ጠጁ በየጋኑ ተሹሞ ጮማው በወሳንሳ ተንዠርግጎ ይቆየናል እና እንጀራውን በማለፊያ ዝግን ጠቅለል ጎረስ ጮማውን ሰንደብ ወርወር እያደረኩ እንደ ሐምሌ ጀማ አጎናፍር ሆኖ የሚወርደውን ጠጅ በአምስት ማብረጃ ሳንደቀደቀው ይታየኛል ሲል ሌላው ደግሞ ወገኛ ጮማና ጠጁ ቀርቶ ለምለም እንጀራ አግኝተን ነፍሳችንን በመለስናት እያለ የኮሰሰ ምኞት ሲመኝ ይሰማ ነበር። በአንድ በኩል ደግሞ የሰፈርንበት ቦታ ታሁን ቀደም ሰፈር ተደርጎበት እንደነበረ የሚያስረዱ አንዳንድ ጎጆዎችና ብዙ ምልክቶች በስፍራው ላይ ስለታዩ የጠላት ጦር ሰፈር የመሆኑ የሚያስጠረጥር ምክንያት በዛው ይገኝ እንደነበረ ሳይዘነጋ ተክፉ ደግ መመኘት ይሻላል የሚል መንፈስ አድሮባቸው በጥቂት ረፍትና ተህል ተውሃ ተመገናኘት በፊት የጠላት ጦር ስሙ እንኳን ሲነሳ መስማት ያሰቀቃቸው አንዳንድ ሰዎች ራሳቸውን ለማጽናናት ሲሉ ተክቡር ደጃዝማች ታዬ ጋር ለመቀላቀል አስቀድሞ ያለፈ የኢትዮጵያ አርበኛ አድሮበት ይሆናል እያሉ የምኞት ያህል ማሰባቸው ስንኳ ባይቀር ብዛቱንና ያሰፋፈሩን አቅድ በዛው ወድቆ የነበረውንም የዘይት ጣሳና ሌላም የምግብ ቆርቆሮ የተመለከተ አዋቂ የጠላት ጦር ቀድሞን ሳይልፍ እንዳልቀረ እየገመተ ተዚህ ተሁለቱም መላ አንደኛውም ወሰን ሳይሰጠው የደከመውን ሰውነታችንን አሳርፈን በዚሁ ስፍራ አደረን በማለት ታደሰ ሜጫ ትረካቸውን ያጠቃልላሉ። አድማጮቻችን ጥቁር አንበሳ በመራብ ኢትዮጵያ ተብሎ የተሰየመውን አቶ ታደሰ ሜጫ የተዘጋጀውን ክፍል 11 ትረካ በዚህ እናጠቃልላለን። በተከታታይ የሚቀርቡትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
Yama አድማጮቻችን ቀጣይ ስርጭታችን ጥያቄ ነመስ ጊዜ ነው ለውይይቱ ጋብዝናቸው እንግዳ አሁን በቴሌፎን መስመር ላይ ይገኛሉ። እንግዳችን ዶክተር ደብሩ ነጋሽ ይባላሉ። ዶክተር ደብሩ ነጋሽ ህክምና ባለሙያ ሲሆኑ የኢትዮጵያ ፖለቲካ በተለይም በአማራው የህልውና ትግል ዙሪያ ተለያዩ አስተያየቶችን በጽሁፍም በቃለ መጠይቅም በተለያዩ ሚዲያዎች በማቅረብና በማስረዳት ይታወቃሉ። ለወገኖች መጥፈጆታ እጀታ ለሆነው ሆዳደር አማራም ራሱን ቆም ማድርጎ እንዲመረምር የሚያስገነዝቡ ጽሑፎችን በየጊዜው ለማብያ በቃሉ። እነዚህ መሳሰሉ አስተቻቸውም የዘመኑ ፖለቲካን የሚመጥኑ ነው። በማግኘታችን መሪ ሐሳብ መስላላቸው የዛሬ እንግዳ አድርገናቸዋል። ተናስተሊ ዶክተር ደብሩ አንተ ያልኩል ጀመርኩኝ ይቅርታ አንተ ዶክተር ደብሩ በየነነጋገር መሰለኝ ተናስተልኝ። ይስማል
እሺ
አው አው እስካሁን ደስ ጥራት አለው ደህና ነው። እሺ እንግዲህ ያው በየጊዜው በሚያስፈልገን ጊዜ በወቅታዊ ኢትዮጵያ ሁኔታዎች ለመወያት እንግዳችን በማድረግ ብዙ ጊዜ በደስታ በፈቃደኝነት ተቀርባለ። ዛሬም እንደዚህ በተለመደው መሰረት በሳት ተገይታል። እንግዲህ ባልማጮቻችን በሬዲዮ ነው ዝግጅት ክፍል ስም እያመሰገንኩ ወደ ውይይታችን እንሻገራለን። የመጀመሪያው ጥያቄ ማረግልን እንግዲህ ካውዙ ከሀገራችን ተጨባጭ ሁኔታውን ካለችበት ሁኔታ ነው ምንነሳው። እናንተም ደሞ በሌላው ባዛው ባህግሩ ብትገኝም እስቲ የኢትዮጵያን ውስጥ የተካሄደ ያለውን ጦርነት አስመልክቶ በአፍሪካ ያሉ ሚዲያዎች እንደው በምን ሁኔታ እንደሚገመግሙት እንደሚያቀርቡት በጋዜጦቻቸው በአምዶቻቸው የተያዘብከው ነገር ካለ ሲበሱት አጭር ቆይታ እናርግና በሱ ዙሪያ ላይ እስቲ መስጠና አስተያየት ካለ መስመሩ ያንተ ነው።
አዎ ጥቂት ነው እንትን ያየሁት ያው የምዕራቡን እንትን ነው ብዙ ጊዜ የሚያስተጋቡት የረባ ጽኑ አቋም የላቸውም። ያው ምዕራቡ በእኛ ሀገር ጉዳይ ላይ
ትንሽ ከፍ አድርግ ድምጽን የሚል መልእክት ነው መጣልኝ። ከፍ አድርገው ሳ
እሺ ወይ እንትኑ ላው ቀረብ
ብላርገው ወይ ነው ቮሊዩም አነስካ
ወዳፊ እሺ አው የቃኙዋቸው ብዙም የመራቡ እንትን ከመያድርገ የተለየ ነገር የላቸው። ስለዚህ እንዶ ሊደረግ ከሚችለው እንዶ እንዳቀም በየዩኒቨርሲቲው ምን ባሉ እንትኖች አንዳንድ የረባን እንትን አሁን በቅርቡ ያብን አንድ እንትን መግለጫ ማን ነው ጥራት እንትን ብሎ ነበረ ወያኔ ትግሬ የፈጸመውን ወንጀል እንትን የሚል እና በዚያ በኩል ነው እንጂ እንደምታውቁ ብዙ የምዕራቡ እንትንን ነው የሚያስተጋቡት አፍሪካ ውስጥ ያሉ እንትኖችና ብዙ ነገር የረባ ነገር የለውም ለለ ነው።
በጣም ጥሩ። አሁን በአፍሪካ ውስጥ መቼም አብዛኛውን ጊዜ የአፍሪካ ህብረት የውስጥ ጉዳይ በሚለው ጣልቃ ስለማይገባ ብዙም የመንግስታቶችን ቁጥጥር ስላለበት በየሀገሩ ያሉ ጋዜጦች አባምዶቻቸው የማስፈንትን ቁጥብ ሊሆኑ ይችላሉ። እስቲ እንግዲህ ወደ ጦርነቱ ግንባር በሚቀርበውን ሪፖርት ከምንሰማው ነው እንግዲህ አሁን የውጭ ሀገር የእርዳታ ሰጪ ድርጅቶችም እየገቡ ነው ይባላል። ተፈቅዶላቸዋል፣ ኮሪዶር አግኝተዋል ይባላል። ራሱን የቻለ ገለልተኛ ሆነ እንትን የዜና አውታር የሚያሰራጨው ነገር ለማገናዘብ አልተቻለም። ሆኖም ግን በይፋ ከሚነገረውና በተለይም ፋኖ የአማራው ልዩ ኃይል ከሚያደርጋቸው ድሎች አንጻር ስናይ ሙሉ በሙሉ በዚህ ወያኔ ይዟቸው የነበረውን በወረራ ይዟቸው የነበረውን የአማራ ግዛቶች ለቆ መውጣቱን እና የአካባቢው ህዝብም እየተቆጣጠረው ለመሆኑ ዛሬም የደስታ መግለጫዎች፣ ሰላማዊ ሰልፎች በዚህ በራያ በዛ በኩል ባለው ሰልፍ ተደርጓል፣ ትዕይንት ተደርጓል። እና ምን ይመስላል ነው አሁን ከዚህ ይሄን ድል ይሄኛውን ብቻ ድል እናገናዝብና ምንድን ነው እየተሰማ ያለው? ብዙ ውዥንብሮች አሉ። የህዝቡ መስዋዕት ያደረገበት የቦራ የተያዘው ባለቤቱን የነኝ የሚለው አማራ የስነ ልቦና ጦርነት ተከፍቶበታል ካገዛዙ። በእውነቱ ይሄንን በደም አጥብቀ መናገር ያለብን ጉዳይ ይመስለኛልና በዚህ ዙሪያ እስቲ ምን አይነት ግንዛቤዎችን ወስደሃል? ምን እየተደረገ ነው? ምን ቅስቀሳዎች ናቸው ያሉት?
አዎ፣ መንግስት ተብዬው ቀደም ብሎም አላማቸው ያለ ማስመለስ እንዳልሆነ ጠቅላይ ሚኒስትር የተባለው ሰውዬ አንድ ሁለት ጊዜ ሲናገር ሰምቻለሁ። ጀነራል የተባሉትም እንደዚህኑ እንትን ብለው ነበር። ደግነቱ ይህን ያህል እንኳ ዋጋ አለው ባይባልም ለአማራው እልቂትና መከራና አበሳ ትግሬ ወያኔ የመለመላቸው ሎሌዎች ስለነበሩ እነኛ ሎሌዎችም ለመጀመሪያ ጊዜ እነኚህን ወራሪዎች በአሸባሪነት መንግስት ብየው ያው ሳትሰማው አልቀረ ይሆናል ፓርላማው ወያኔ በአሸባሪነት መፈረጅ አለበት ብሎ ያቀረበውን ሀሳብ መንግስት ብየው አቶ አብዩ ለማከላከል ቢሞክርም አንድ ሶስት የአማራ ባለስልጣኖች የሚባሉ እነሱ ካልሆኑ ማን ነው ሊሆን የሚችል? ጠንካራ እንትን እንደውም አራት ሰዎች ናቸው ይህን ያሉት። አራት እንትኖች ጠንካራ አቋም እንትን ብለዋል። ለማንኛውም እንደሚመስለኝ አማራው የተማገደው መሬቱን ለማስመለስ እንኳ ባይሆን ከአሁን ወዲያ አማራ ባህሪው ህግ የሚያከብር ህዝብ ነው። መንግስት ብሎ ነው እነኝህን እዛ እግዚአብሔር ነው የቀባው መንግስት በሚል ነው ይሄን ነገር የተቀበለው እንጂ አንዲት ጋት መሬት ፌደራል ምንትስ የሚባለው ቢሄድ አንዲት ጋት መሬት የአማራን መሬት ሊያስመልስ የሚችልበት ቁመና የለው። እንግዲህ ለይስሙላ ብሎም ይሆናል ራሱ የደባ ገበያ ስራው ስጋው በአስር ቆዳው በሀያ ነው። የሆነ ኮሚሽን ተብሎ አመት ሁለት አመት ነው ከተቋቋመ ከተባለ ምንም ነገር ያላደረገ ያ የሞተው ፕሬዚዳንት የተባለው ነጋሶ አንዱ የወልቃይትን ወረራ በቁንጮነት ይመራ የነበረው አረጋዊ በሬ የሚባል እዛ አሁን የሆነ እንትን እዚህ ኮሚሽን ውስጥ የሰየማቸው ሰዎች ይህን ወንጀል የፈጸሙ ሰዎችን ጭምር ነው። እና አንደኛ የህገ መንግስት የተባለው ነገር ህዝብ ከመቀበሉ በፊት ከአመታት በፊት ነው ያንን እንትን የያዙት። ስለዚህ እንዳይሆን ነው። ደግነቱ ግን አማራው በዚህ መንግስት ላይ ምንም እምነት እንደሌለው ተረድቷል። እንደውም በየቀኑ ምስማር ሲመቱት ይጠብቃል ነው በሚያደርገው ክደት የበለጠ አማራውን እያጎሸው ነው። እና ጋት መሬት ሊመለስ አይችልም ለትግሬ ለወራሪ ትግሬ። ስለዚህ እንደሱ ስልጣን ላይ ለበቀበት የብልጽግና የምን ፓርቲ ተብሎ የብልጽግና ተብሎ ሊያታለል ቢሞክርም የማይሞክር ነው። ቅድም እንደተከስከው የሰላማዊ ሰልፉ እንትን ራሱ አንድ መግለጫ ነው። ስለዚህ አይሞክርም። የበለጠ ከድቶ ደማት ነው ለዚህ መንግስት እንደው ድራሽ አባቱ እንዲጠፋ ከፈለገ ያን መሞከር ነው። ዛሬ አማራ በታሪኩ ተደርጎ የማይታወቅ እንትን ነው ግፍ ላይ ተፈጸመበት ያላሰለሰ በህዳጣን ለሰላሳ አመታት እዚህ ግባ የማይባል የህዳጣን ትግሬ እና የኦነግ ፋሽስቶች 40-50 ሚሊዮንን የሚሆን ያልተሰላዳ ያልጠረጠረ ህጋዊ ህዝብ አማራ ህጋዊ ስለሆነ ነው። እነኝን በእውነት ነው አንዳቸውንም ለወር ለወር አይዋጉትም አማራ ሲበዛ እንደው ወር እንደው ለወር አይዋጉትም። እነኝም እነኝ ወር ሁለቱም ወራሪዎች ያውቀዋል። ስለዚህ ስጋት የለኝም የሚያን በተመለከተ እና አዎ ወደ ትግራይ እንደውም አንድ ሙሉ የሚባል አገረ ገዥም ነው ምን ተብሎ ያንን እንዲመራ ወልቃይትንም ጭምር እና የሚደንቀው ከነኝህ ተቋሚ የሚባሉ ትግሬዎች እንኳ አንዳቸው እንኳ የተወረረው የአማራ ምድር የአማራ ነው ብለው አላሉም። ለትግሬ እንዲመለስ የሚፈቅሩ ናቸው። ይህን ካልኩ ዘንዳ ሊጠቀሱ ሁልጊዜ ሊወደሱ የሚገባቸው ሶስት ትግሬዎች ያውቃለሁ። አንዱ ጌታቸው ረዳ የሚባለው ነው። እና አንደኛው ማን ነው?
ግብረ መድኛ ባይ
ሁለቱም ብለዋል። እንደው ለጥያቄ መገባት የለበትም። ወደ ነበሩበት ግዛታቸው ወደ ወሎና ወደ በጌምድር መመለስ አለባቸው ብለው ጠንካራንትም ጽፈዋል ለዚህ እንትን ለዚህ መንግስት። ስለዚህ እነኚህ እንኳን መሬት መቀማትና ለስድስት ሚሊዮን ህዝብ በላይ የአማራና ሌሎችም ኢትዮጵያውያኖች ከዛም እንትን ያሉ የፈጁ ሰዎች ወደኋላ የሚመለሱ አይደሉም። ይህን ከመጠየቅ በአንድ በኩል ደስ የሚያሰኘኝ የትግሬ ህዝብ እነኚህን ሰዎች ከለላ ሰጥቷቸዋል ልል አልችልም። አልሰጣቸውም። ይህ ሮሬ ነው። እነኝን ከመንግስት ከተባለው እንኳን አብረውን ትንባይሉ ማይጠበቅባቸው የሚያማድረግ ለማንኛውም የነኝን ሰዎችም የት እንዳሉ ሳይጠቁም የቀሩ አይመስለኝም። ይሄ ቸሮሬ ነው። የትግሬ ህዝብ በነኝ እንትን ሊወቀስ እንደማይገባው በዚቹ እንትን ለመጥቀስ እንትን ላለሁ እና ተይዟል የተባለው እንትን እንዲሁ እግረ መንገዴን ዘብቻለሁ። አንድ
ዶክተር ደብረጽዮን
የሚባለው ሰውዬ
እኛም ስቱዲዮ ከገባን በኋላ ነው መልእክቱ የመጣው እና አዎ እንግዲህ በዚህ ዙሪያ ላይ እኔም ላነሳው ፈልጌ ነበር። እንዳልከው የህዝቡ መተባበር ይመስለኛል በመሰረቱ እነሱ 17 አመት በረሃ ወርደን ደደቢት ደን አማራሽን ፈመጣ እንዲህም ይልትርክት ነበር ይሰሩ የነበሩ። ዛሬ ግን በ10 ቀን በ7 ቀን ነው እነሱ ድል የተነሱትና መዳረሻቸውን እንዲያጡ የተደረጉትና በአሁን ባጭር ጊዜ ውስጥ ይሄ በመደረጉ ከብዙ ደም መፍሰስ ምናልባት ይድናል የሚል ህዝቡን ግምት አለኝና በዚህ በአማራውን በዚህ በጦርነቱ ላይ ግን አማራው ብዙ ህዝብ አልቆበታል የሚባል ጭምጭምታዎች አሉ። እንግዲህ ለወደፊቱ ሀቁ ይወጣ ይሆናል። የመከላከያ ኃይሉ ተከቦ በነበረበት ጊዜ አማራው ተዋጊ ኃይል ነው ሊያስለቀቀ ይቻለው የሚለውን አሁን በዛሬው ዕለት መሰለኝ የመከላከያ ሚኒስትር መስሪያ ቤት ይሁን አናቁቱን ገልጾ ጽፏል እና አናብይ ቢጸየፉትም ምንም ቢሉም እና ይሄን በሚመለከት እንግዲህ ወደፊቱ ታሪክ የሚያወጣው ነገር ይሆናል። እዚሁ በተያዙ ሰውዬ አካባቢ እንትን በልና ምናልባት ይሄ እውነቱ ነው ከተገኘ ጦርነቱ ያንድ ሀገር ማናን ይቅርታ ያንድ መንደር አስተዳዳሪ አውሬ የሚባውን መሪነት ያለው ሰው ከተያዘ ሌላውም ጀሌው መፈታቱ አይቀርምና ግን ይሄ የጦርነቱ ማክተሚያ ነው ብለን ለመገመት እንችላለን ወይስ የሽምቁ ጊያ ውስጥ ይገባል ተሐዋት ብለን እንትን ለግምት ውስጥ ያስገባን ይችላል ካለው ሁኔታና ካለው ከነበረው የጥላቻ የታነጸ ህብረት እንትን ትውልድ መኖሩ እና ደግሞ በዛ ላይ ጦርነትንም የሚፈልጉ ሰልጥነውበት የተኑ የሚኖሩበት ክልል በመሆኑ ይሄ ጦርነት በእነ ደብረ ጽዮን መያዝ ያከተማ ብለት ገምታለ
እንግዲህ አንድ ቅድም ላነሳው 17 አመት አማራን ተዋክተናል የሚሉት እንደ አይነቱን አማራን ትግሬ ተዋጋበት ጊዜ የለም እና ሊዋጋም አይችልም እና አንደኛ የሚያጣላ ምንትን አልነበረውም እነኚህ በአስተትርክት የበታችነታቸው እጅግ ያሸነፋቸው የአማራ ግዝፈት ልዕልና ያስጨንቃቸው የነበሩ የመንፈስ ያካል ደህንነት ያጠቃቸው እንትኖች እንትም ቢፈጥሩ 40 50 ሚሊዮን ህዝብ ከ5 ሚሊዮን ትግሬ ጋራ እንደው የወረዳን ወረድ ነው አንደኛ ምንም ያጣላው ነገር የለውም እነኚህ የበታችነት ያሰቃያቸው ህዳጣን አማራን ወጋን ብለው ሲሉ መቼም የተማረ ህዝብ ባይሆን ነው እንጂ ትግሬ ምንትን በርካታው የኢትዮጵያ ህዝብ ትግሬን አውቀው ምናልባት ድንበር ላይ ያለው እንትን ነው እንጂ እንኳን ሊዋጋው ቀርቶና የኢትዮጵያን ሰራዊት በአማራ ነው እያሰኙ ኤርትራና ትግሬ አማራን ለማስጠላት ይደረግ የነበረ እንትን ነው እንጂ ትግሬ አማራን ጎንደርን አይቋቋምም እነኚህ ሰዎች ምን እንኳን ሌላው ቀርቶና ያውቀው ታይቷል አማራና ትግሬ ይኸው ድባቅ የመጣው ያልታጠቀ እንትን ማን ነው በገዛ ብረቱ እንትን ያላማራ ነው እና አይሞክሩትም ያጠቅላይ የሞተው ጠቅላይ ሚኒስትራቸው ከመሞቱ በፊት አስገንዝቧቸው ነበር አሉ አማራን እንትን አጥፋ እና ስለዚህ ይሄን ያህል ሺ ሰው ሞቶብናል ኢትዮጵያን ነጻ ለማውጣት እያሉም እንትን የማይሉት ነገር የለም እንግዲህ 65000 ሆነ ያለቀው ትግሬ ኢትዮጵያን ሊወጋ የተዋጋኝ እንትን እንጂ ኢትዮጵያን ሲወጋ የሞተ ነው እና የኢትዮጵያን ህዝብ እንዲያርገልላል የደም ዋጋችን ነው ይሉት ነበር ለ27 አመታት ያለ እንግዲህ ይሄን ያህል ነው የነኚህ ሰዎች እብሪትና ድንቁርና ኢትዮጵያን ሲወጋ የነበረ ባንዳ የባንዳ ዝርያ ላንተኔ ሞት ነው ሲሉ እነኚህ ሰዎች በመሸጠውነት ለኤርትራ ሲዋጉ ነበሩ ከሶማሌ ጋር ኢትዮጵያን የወጉ ባንዶች ናቸው በምንም ስርዓት ውስጥ ትልቁ ወንጀል ላንድ ህዝብ ላንድ ሀገር መክዳት ነው እነኚህ በሀገር መክዳትና ኢትዮጵያዊነንም ካሉ በሀገር መክዳት ኢትዮጵያዊ ካሉ አይደለንም ካሉ በወራሪነት ለፍርድ የሚቀርቡ ሰዎች ናቸው ስለዚህ አለቀ ሊባል የሚችለው እነኚህ ሰዎች ከስር እንትኑ የፈጸሙት ወንጀል ለ40 አመታት በላይ የፈጸሙት ወንጀል ሲጠየቁ ነው ያ ቁመና ሲኖረን ነው እንግዲህ ለፍርድ ሲቀር እንትን የሚሉት እንግዲህ ለትውልድ የማይከፍለውን እንግዲህ እንደው ባጭሩ ካደረጉት እንትን የኢትዮጵያን ሰራዊት 100 አመት የሰለጠነን ሰራዊት አታለው በመታተነ በአለም ተደርጎ የማይታወቅ የተኩ ወንበዴ ትግሬ ኢትዮጵያን ይዞ ጠላት በሚል አባይ ኢትዮጵያ ነበር ይባል የነበረው እንደ ጠላት የኢትዮጵያን ህዝብ እንደ ጠላት ይቆጥር የነበረ ለ27ም አመት ለ30 ልበለው እስካሁን ድረስ የኢትዮጵያን ህዝብ በጠላትነት ያየ ነበረ ባልደረቦቻቸውን እተኙበት በጥይት የፈጁባቸው እና በርካታው ድል ኢትዮጵያዊ ወገኖቻቸውን እንዴት እንዲያረጋሉ ይላሉ ትግሬ ወያኔ የኢትዮጵያ ህዝብ ወገኔ ብሎ ታያቅም በድርጊትም ማሳይቷል በጠላትነት ስለዚህ እነኚህ ሰዎች ለፍርድ እያንዳንዳቸው እንደ ማንኛውም እንደ ፋሽስት እንትን ፍርድ ሲቀርብ ነው እና የኢትዮጵያን ሰራዊት ጠላት አልነበረንም እንጂ በቀላሉ ልትወረድ እንደስችል አድርገው ነው አጣለው። የኢትዮጵያን አየር መንገድ የፈጠረ የኢትዮጵያ አየር ኃይል ያን ድራሽ አባቱን አጥፍተው የጥንቸል መፈንጫ አድርገውታል። እንትኑን ማን ነው የደብረ ዘይትን እንትን እና ወይም ትግሬ አራተም አምስተኛ ክፍል ወደቀ ትግሬ አውሮፕላን እየከሰከሰ የሚፈጅበት ንብረታችን እንትን ያደረገበት ነው። ከንብረቱ አንሶ አየር ኃይል የሚባል ነገር የለንም የሚባል ደረጃ ላይ ደርሰናል። ዛሬ ይሄን ያደረገ ነው የባህር በራችንን አሰብን ሸጠ። ምን ያላደረጉት ነገር አለ? በዓለም ሊደረግ የሚችለው ነገር ሁሉ በኢትዮጵያ ላይ እንትን አድርገዋል። በአስሩት ሰው ላይ በተቋማታችን ላይ 45 ዓመት የሞላውን አማራ ሁሉ ከስራ ብረውታል። የኢትዮጵያም ዩኒቨርሲቲ መምህራን በርካታውን አማራ ኢትዮጵያን ለማጥፋት ያን እውቅ የነበረ ዩኒቨርሲቲ አብረዋል። ወደ 32 የኢትዮጵያ አየር መንገድ እውቅ የነበሩ ሰዎችን እንትን ብለዋል። ጥናት ስለነበረ የቆየ ስለነበረ ነው እንጂ አገሪቷን በምብርክ ለማስኬድ ያላደረጉት ነገር የለም። ይሄ ጠላት ጠላት ናቸው። እንግዲህ ይሄ መንግስት የተባለው ፈቃደኝነት ባይኖረውም በህዝብ እንትን ለእነኝ ሰዎች ለፍርድ ቀርበው አስፈላጊው ቅጣት ሲፈጸምባቸውና የዘረፉት ንብረት $50 ቢሊዮን በላይ ከኢትዮጵያ ዘርፈዋል እነኝ ሰዎች። በትምህርት በምን 90% በላይ የቀሩትን ኢትዮጵያኖች እድል ዘግተው ለዳግም የምጠቅሰው ነው። አንድ አስተማርኩበት ዩኒቨርሲቲ ውስጥ 18 ኢትዮጵያኖች መጣ፣ 16 ትግሬዎች ናቸው። እንግዲህ ከ20 ግፋቢል አንድ ትግሬ ሊመጣ ሲችል 16 የመጣበት ነው። ዘሬ ሳይያችሁ እንግዲህ የነኛን ቦታ ነው የነኛን ጦማሳድሮ እነኛ ያደንቁሮ ነው እንግዲህ ያን ቦታ ያዘውና በቆዩበት 30 አመታት በገንዘብና በእንትን ቢተመን ምናልባት የመቶ አመት ወደ ኋላ ሳያደርጉን አልቀር ይሆናል። የፈጁት ሰው ቀርቶ ማለት ነው የማይመለሰው። ስለዚህ እነኚህ እነሱ አቋቋሙት ፍርሃት የህገ መንግስት የተባለ የወራሪ ህገ መንግስት ድራሽ አባቱ ሲጠፋ ኢትዮጵያን በተለይ አማራን በማከለ አማራን ለማጥፋት አማራን በጠላትነት የዛች ሀገር ዋልታ ማገርና መሰሶ ሆኖ ለሺህ አመታት ኢትዮጵያን ለዛ በቃ ህዝብ በጠላትነት ፈርጆ የምዕራባውያንና የአረብ ድጋፍ አግኝቶ ኢትዮጵያን ለዚያ በቃ እንትን ህገ መንግስቱ አማራን በጠላትነት የፈረጀ የቀረው ኢትዮጵያዊ በጠላትነት እንዳያደረገ ነው። እንግዲህ ኢትዮጵያ አማራ ኢትዮጵያን በጦርነት ብቻ አይደለም በባህልም በምንም ኢትዮጵያን አንድ ያደረገች ፊደል ቀርጻ የቀረውን እንትን ወገን ህዝቡን ወገኔ ብሎ ያስተማረ እርሻ ምን የሚያውቀውን ነገር ሁሉ ለቀረው ወገኑ ያስተማረ የቀሩት ወገኖቹን ኢትዮጵያን ዳር ድንበር በግራኝና በጋላ ወረራ የተበታተነችዋን ሀገር በሚቀልሱበት ጊዜ በገዛ ብረቱ በገዛ ጋሻው 1000 ኪሎ ሜትር በላይ ሄዶ እያለቀ ምን እያለ ያቋቋማትን ሀገር እነኛ ነፍጠኛ ብሎ የኔን ዘመዶች የኔን ያለውበት አካባቢ ብቻ 52 ዘመዶች የናቸው የተፈጁት አረርጌና በዳር ሀገር ያለውን አማራ የነደረጉ ናቸው እነኚህ ሰዎችና በኢትዮጵያዊነት ላይ ነው ጦርነቱም ጭምር። አማራ ኃጢያቱ ኢትዮጵያዊነቱ ነው። እዚህ እነኚህ ወያኔ ትግሬ አቋቋሙ ፍርሃት በሙሉ ድራሽ አባቱ ሲጠፋ ነው። የነገድ እንትን አቋቁሞ አገሪቷን በነገድ ተደርጎ የማይታወቅ ህዝቦች የሚል በዓለም የአንድ ሀገር ህዝብ ህዝብ ነው ህዝቦች ብሎ እነኚህ ሁሉ ሲያከትሙ ነው ዛሬ አብይ የተባለው እና የሱ የኦነግ እንትኖች በወረራ በያዙት መሬት ላይ መንግስት ሊያቆሙ እና ያን በማድረግ ህገ መንግስት አውቶኖሚያ የሚባል ተብሎ ይሄ ሁሉ ድራሽ አባቱ ሲጠራ ነው ባጭሩ።
ልክ ነው። አዎ ልክ ነው። ወያኔ ስንገላገል አዲስ አበባ የተቀመጠውን ሳቤ በማድረግ ነው። አዲስ አበባ ያለውም የነሱ ውልድ ነው እና የወያኔ የህዋት ውልድ ስለሆነ በዛ የተደረገው የተከናወነው ድል ይሄኛውን መሃል ሀገር ማን የተቀመጠውን እና በወራም ለማያዝ ሽሚያ ላይ ነው ያለው። በተለያዩ ክፍለ ሀገር ሸዋ ውስጥ እንደደራ በወሎ በዝባቲ መሳሰሉትን በዚህ በጎጃም መተከል እንደመሰሉትን ቦታዎች ሁሉ እየተሻማ ነው የኦነግ ሸኔ ቀሮንትን ቡድን እና አሁንም ቢሆን ለማራው ሌላው ጥለ ኢትዮጵያዊነት ባጠቃላይ እንግዲህ ኢትዮጵያዊን የሚለውም ከዙ ከማራው ጋር በይበልጥ መሰለፍ ይኖርበታል። በመሰረቱ ድሮም ከወያኔ ከመጣበት ጊዜ ጀምሮ ያው ኢትዮጵያዊነትን ለማራው ጠቅለው ሰጥተውታል። ሌላው ኢትዮጵያዊ ነው ብሎ ለመናገር እንትን ይቸግረዋል። አማራው ነው በዚህ ኢትዮጵያዊ ነው እሱ መንገዳችን ላይ ቆሞ አማራ ነው በሚል ነው ሁሉም የጥፋት እንትናቸውን ተልኳቸውን ሊተገብሩ እንት የሚፈልጉት እና በሰፊው እንትን ተንትናቸዋል ያለው ሁኔታ። እስቲ ከዚሁ ከመያዙ ጋር የሰውየውን ዶክተር ብጽዮን እንግዲህ ሁለት ከሆነ ነው ወነተም ሆነ ማለትም የጊዜ ጉዳይ ነው እንጂ ሁላቸውም መያዛቸው ይቀራ ይመስለኝም። ከላይ ሻቢያ ጦር አለ ከጎንም እነ ሱዳንም ለጊዜውም ቢሆን የሚያስገባቸው አይመስልም እና እንግዲህ በሆነ ነገር ወደ ሰማይ መንጥቀው ወደ ግብጽ ወደ ምናምን ካንዱ በስተቀር መንገዱ ሁሉ ተዘጋባቸው ይመስለኛል። ይሃ ይቆረጣ አይሰማም? አይሰማም? ዶክተር ደብሩ ይሰማል? አሁን ሲሰማል?
እስቲ እንደገና እንትን
በል። አይሰማም? አልሰማም?
ይቆረጣል ድምጽ።
እንደገና ልደውልልህ እንዴ? አሰማውም አልተሰማም? አሁን አልሰማኝም? አድማጮቻችን እንደገና እንደውላለን። እንግዳችን ለውይይት የተጋበዘው እንግዳ ተጠብቁን በሚቀጥለው ሙዚቃ ጆቻችን እንግዳችንን አግኝተናል እና ውይይታችን ይቀጥላል። ዶክተር ደብሩ አው ቀደም ሲል ከመቋረጡ ፊት አነሳሁት በዚህ በኢትዮጵያን የአንድነቷን መሰሶ የሆኑት ነገሮች እየበጣጠሰ ያለ ሌላም ኃይል ኦነግን በአዲስ አበባ ያስቀመጠ አገዛዝ አለ። ዶክተር አብይ ከነሱ ጋር ተባብሮ ነው የሚሰራው። ለዚህም ነው በዚህ ባለፈው ጊዜ የሽብርተኝነትን በሽብርተኝነት ህዋት መፈረጅ ፓርላማ ተብዬ በቀረበው እንትን ውይይት ላይ ሸኔ ሌሎችንም ለዚህ በ ሽብርተኝነት የተሰማሩትን የኦሮሞ ጽንፈኞችን ከዚህ ከዋት ጋር ይደመሩና በሽብርተኝነት ይፈረጁ የሚል ጥያቄ ቀርቦ ነበር። ዶክተር አብይ ግን እነ እስክንድርን በሽብርተኝነት አስሯል፣ ልደቱን፣ ሌሎችንም የዋሆችና ብዕር ይዘው የሚሞግቱትን እሱ ካላመሰገኑት ሌላ ሁሉ ጠላቱ ነው እና እነዚኞቹን ሰው የሚገሉትን ሰው የሚያፍኑትን ህዝብን ከመኖሪያው የሚያፈናቅሉትን ግን እየተንከባከባቸው ነው እና ይህ አዲስ አበባ ያለውን ማገዛዝ በአሁኑ በጦርነቱ ሁኔታ ላይ ከሱ ጋር በማበር ነው እየተሰራ ያለው። ይህንን የመጀመሪያ ጠላት ወያኔ እናስወግድ እንጂ የሚለው ጥሪ ያው የበላይነት ስለያዘ በሁለት አቅጣጫ ጠላትን ላይ መዝመት ስለማይቻል በሚለው እና ይህ አዲስ አበባውም ራሱ አንድ ሸክም ነው ለኢትዮጵያ ለማንኛውም ኢትዮጵያዊ ማለት ነው እና ይሄ ነገር እንዴት ነው ሊሆን የሚችለው ትላለ። ከአካውን በኋላ ይሄ ጦርነት ካከተመ በኋላ ወደ ሀቁ ስንመለስ የምናየው በአዲስ አበባ የወያኔ ምስል ነው ያለው። በተለይ ለአማራው ይሄ እንዴት ነው ወጣዋለን ትላለ። ድምፅን ትንሽ ከፍ አድርገው።
እነ ሽመልስ አብዲሳ የተባለውን ፋሽስት እንደዛተ በርካታ አማሮች ያስፈጀ ዛሬም በማስፈጀት ላይ ያለ እነሱን የመሰለ አሸባሪ ስልጣን ላይ ያቆየ መንግስት ነው። ስለዚህ ያብይ የተባለው እንትን ከአሸባሪዎች የሚለይበት ምንም ነገር ያለ አይመስለኝም። እኔ እነኛን ወለጋ ይህን ሁሉ ግብ ሲፈጸም ይመልስ የነበረው በእነኛ በልጆች በታሰሩት በየጊዜው በአማራ በሚገደሉት እንትኖች በትንሹ ፍጅቱን ተቀብሎ አዝኖ ሀገራዊ መግለጫ የሀዘን መግለጫ አውጥቶ አስፈላጊውን ያን ያስፈጸሙ ሰዎች ለፍርድ ማቅረብና ሁኔታው ሊቆይ ማነው ሊገታ ማስቻል ሲገባው በመንግስትነት እያፌዘ እየቀለደ እንትን እያለ ማታ አማራ እያስገደለ እያስንትን እያለ ነው በአደባባይ ቋንቋው 37% ያህል አሳድገነዋል ቤንሻንጉል አማርኛን እየቀበር ነው ነው ብሎ ባልደረባው የሾመው ፕሬዚዳንት ብየው የሽመልሱ ይሄን ያለ ነው። ምንም ያልፈጸመ እስክንድርን አዲስ አበባ የተወላጁ ናት የሀገሬው ናት በማለቱ ዝቶበት እንዋጋለን እስከ ማለት የትቢቱ ትቢት አማራ በቆረቆራት ጋላይ ኢትዮጵያን ከመውረሩ ሺህ ዓመት በፊት ውቅር ቤተክርስቲያን የሰራባትን እና ሲሆን የኔ ናት ማለት ሲገባው የሁላችን ናት ያለን የአማራን ልዕልና ንቆ የኦሮሞና ትግሬ ስላለው እነኚህ በእግራቸው ቆመው ሊሄዱ የማይችሉ በነገራችን ላይ እንደ ሀረግና ሰርዶ የሚቆም ነገር ካላገኘ በስተቀር በእግራቸው ቆመው የማይሄዱ ናቸው እነኚህ ጊሶቹ። ዛሬ ወያኔ ድባቅ ሲመጣ እንደራዱ ምንም ጥርጥር የለውም። ስለዚህ አዲስ አበባ የኛ ጉዳይ ናት የአዲስ አበባ ጉዳይ ናት ስላለ በግፍ እስክንድርና ማንተስ ቸኮልን አስቴር ስዩምን ነፍሰ ጡሯን ማነው መጫቷን እና አስካለን በግፍ አስሮ አሸባሪ ተብሎ አሸባሪ የሚለው ቃል ሊገልጸው ቢገባ አብይ የተባለውና መንግስቱን ነበር አሸባሪነት መገለጽ ያለባቸው በግፍ ያሰራ እና ይሄ ነው እንትኑ። በምንም አይነት የቀን ጉዳይ ነው እንዳልኩት 67% የሚሆነው የአዲስ አበባ ህዝብ ህግ አክባሪ እንትኑ አማራ ነው ህግ አክባሪው ይሄን ሁሉ በመከራ እንትን የተቀበለ ህግ መንግስት አመጣብን በሚል ነው። የዚህን መንግስው የመንግስት ምንነት ሰው በየቀኑ እየተረዳው እንደማይመጣ ትርትር ያለኝ። ስለዚህ ማድረግ ካለበት ሳይውል ሳይፈታ አጥፍቻ ያለው ልካስ ብሎ እነስክንድርን መፍታት አለበት የሰውዬ ይሄ መንግስት። ምክንያቱም ህግ የለም እሰሩ ብሎ እንዳሳሰራቸው ያለደቱ የተባለው ሰውዬ ምንም አላንዳቻ ያጣው አስረው የተጋባቸው ትጋር በእውነት እና ርህራዬ ይቅር እንዲህ አይነት እብሪት። ስለዚህ እነሱም የሚጠየቁበት ጊዜ ሩቅ አይመስለኝም። እና ትክክል ነው ዛሬ ከአንድ ቦታ ወደ አንድ ቦታ ለመሄድ ኦሮሚያ ተብሎ የሚባልበት ቦታ በወራ ያዘው ህዝብ በገዛ ቋንቋውን ላይናገር ተደርጎ ባለፉት 300-400 ዓመታት 28 ነገር እንዳላጠፉ ሁሉ ዛሬ እንደውም በተፋጠነ ሁኔታ ነው አማርኛ ሊነገር እንዳይችል ወይም ሰው የገዛ ቋንቋውን ሊነገር እንዳይችል በኦሮሚኛ ካልሆነ ሀረርጌ ትምህርት ቤት ተዘግቷል። አሁን የአማርኛ ትምህርት ቤቶች ተዘግተዋል። እንዲህ አይነት ግፍ የሚያስፈጽም መንግስት ነው። እንግዲህ ምን ያህል አማራ ይሄን ወይም ነባር ኢትዮጵያኖች ይሄን ይሸከማሉ የሚል እንትን የለኝም። ቀኑ ጽዋ የሞላ መስሎኛል። በወላይታ፣ በጋሞ፣ በኦጋዴን በዘመዶች እንትናቸው ወገኖቻችን ላይ ብዙ ግፍ አስፈጽመዋል። ኦሮሞ አይደላችሁም ተብለው ተጨፍጭፏል። በጌዶ የምናውቀው ነው ከሚሊዮን ህዝብ በላይ ተፈናቅሏል። ዛሬም ግዛት እያስፋፉ ነው። እነኚህ ሰዎች በእውነት አእምሮ አላቸው ብዬ አንዳንዴ ራሴን እጠይቃለሁ። ስፔን እና ፖርቹጋል 800 ዓመት በወራ የተቀመጠን አረብ አንጠልጥለው አውጥተውታል። እንኳን የሰው ሀገር ማንነቱን የለወጡት ኢትዮጵያዊ ቀርቶና ማንነቱን የተለወጠው ኢትዮጵያዊ እድል ካገኘ ወደ ማንነቱ እንደሚመለስ ምንም ጥርጥር የለኝም። በከፋ በሉ ባቦር በምን እነኚህ ሰዎች በሸዋ ባሩሲ እና ሀዲያ እና ከምባታ እነኚህ ሁሉ ጉራጌ ዛሬ ኦሮሞ የተባለው ህዝብ ሁሉ ሌላ ኢትዮጵያዊነት ማንነት የነበረው ህዝብ ነው። እና የመሬት እንትን አልተገባይ ሲተፋ ያድራል። እና እዛ ላይ ነው እነኚህ እንትን ያሉት ምንም ገደብ የሌላቸው ለምንድን ነው ለፍላጎታቸው ምንም ምርከን የሌለው እና ከህሊና ጋር የማይተዋወቁ አዲስ አበባ ምንድን ነው ኢሬቻ የሚባል ቃሉ ምራቱ አማርኛ ነው ኦሮምኛ የማያውቁትም እና ደብረ ዘይት አጠገብ የነበረው ለ150 ዓመት ያልተነፍገን ከተደረግንበት ተብሎ አዲስ አበባ ውስጥ ኢሬቻ የሚባል ነገር ቀርቶ የተደርጎ የማይታወቅ ነው። አልነበሩም እነኛ ሰዎች ግን ቀን ሰጣቸውና ይሄም ለዚህም ቀን ሰጣቸው የቀረው ኢትዮጵያዊ ድርግም የምንም የውያኔ ምንትን ነው። የነኚህ ሰዎች ምንነት በቅጡ ሊታወቅ በቅቷል። ዛሬ እድል ቢሰጣቸው ምን ለማድረግ እንደሚችሉ የጭካኔያቸው ነፍሰ ጡር ማህፀን ሰንጥቀው ህፃን ጽንስ የሚገሉ የነኚህን ሰዎች ምንነት አባባሪው የጻፉትን ሰሬ በጋር ታይቷል። እና እኔ መቼም ነፍስ ያለው ኦሮሞ ነኝ የሚል ህዝብ ላፍር እነኚህን ይህን መንግስት ከቀረው ኢትዮጵያዊ ጋር ተሰልፎ ሊያነሳ ይገባል ባይ ነኝ። ይሄ የማይቀር እንትን ነው። ጽዋው ሞልቷል። የግፍግፍ ነው እንትን ያለው እንግዲህ የደረጃ ጉዳይ ነው። ዛሬ ያንን ተላቀቀ እነኚህም የቀን ጉዳይ ነው። እነኚህም የኢትዮጵያ ህዝብ ይገላገላቸዋል የሚል እምነት አለኝ። ትልቅ ተስፋ
ማለት ዋናው ቁልፍ ጉዳይ ያው ዙረን ዙረን የሚወስድን የዚህ የራዕይተ ህገ መንግስቱ ወይንም ኦነግና ትህነግና ኦነግያ ከሻቢያ ጋር ሆነው ያረቀቁት ያወጡት እና በስራ ላይ ያወሉት ህገ መንግስት ተብዬው ነው። እንግዲህ እሱ ላይ ዙሪያ ላይ እና ብይከራከራሉ ይሟገታሉ አንለውጥም የሚያሉና ይሄ መሰረታዊ ለውጥ ይምጣ ከተባለ ለመፋሰሱ ይቁም ከተባለ አንዱ አንዱን ይወረረና በሽምጥ ውጊያም ቀጥላለው የሚለው ነገር የሚቆመው ይሄንን የህገ መንግስቱን ጉዳይ ማሰሪያ ሲደረግለት ነው። እንግዲህ ለዚህ ድፍረቱ አለ ወይ? ስልጣን በታሪክ አጋጣሚ እጁ ላይ የወደቀው አብይ ይሄን ለማድረግ ብቃት አለ? ኢትዮጵያዊ በሙሉ የሚፈልገው ይመስለኛል። በዚህ ጉዳይ ላይ ብዙ ተመነግሯል፣ ብዙ ተብሏል። ያንዳንዱ ዜጋ እንጃ ምናልባት ሸኔ የሚባሉት እነዚህ በሽፍትነት የተሰማሩት የኦሮሞ ብሔርተኞች ካልሆኑ በስተቀርና እንደነ ደብረ ጽዮን ያሉ አክራሪ ትግሬ ፋሽቶች ካልሆኑ በስተቀር ማንኛውም ኢትዮጵያዊ ይሄንን የህገ መንግስት መለወጥ ይፈልጋል። በሰላም አብሮ መኖር፣ ተቻችሎ መኖር፣ በዲሞክራሲ ማንኛውም ሀገር በሄደበት ጎዳና ለመራመድ የምንችለው ይሄን ነገር ስራ ላይ ሲውል ነው። በዘርን መሰረት ያደረገ ፓርቲ እንዳይመሰረት ሲታገር ነው። እና ይሄ ጉዳይ በእውነቱ ኢትዮጵያን እየናጣት ነው ያለው። ለወደፊቱ ማጥፊያ አገሪቷን የበለጠ በታኝ የሆነ እንትን ላይ እንደሚያቆማት እንትን ነው። ሰዓታችን ስላለቀብኝ ነው እንጂ አንድ ብርቱም ጥያቄ ነበረ። በሱዳን በኩል ሁመራን በሱዳን ድንበር ማለቴ ነው፣ በኢትዮጵያን ድንበር አልፎ ይዟል የሚል ዜና ተደምጧል። እንግዲህ እዚህ ምን ያህል እንትን ሆነ። ሌላ ሆዝ በዛ በኩል የወያኔና አጥፊዎች ሲያሳድድ የኦሮሞ ሚሊሻ ያሰለጠነው የኦሮሞ ልዩ ኃይል 350 ሺህ እንደ ሙሽራ ተቀምጧል። ማለትም ድንበር እንኳን ለማስቀመጥ አልታዘዘም እና ይሄ ፖለቲካ ቅራኔን ላብይ የስልጣን ማቆያ ማሰንበቻ በቅራኔ ለመግዛት ያሰናዳቸው ተንኮሎች ናቸው ማለት እንችላለን። በየቦታው ያሉትን መታምንቶች መተናኮሎችን ችላ ብሎ መመልከቱ ሱዳን ድሮ በወያኔ ስጦታ ሲደረግልን ነበር። በዚህ በጌምድር በጎንደር ድንበር ባለው አካባቢ ያሉትን ለመሬቶች ለሱዳን ሲሰጥ ቆይቷል። አሁን ደግሞ በዚህ በቅራይ ነው እንትን ተርሶ አገር ወሮ ወስዷል ነው የሚባለው። እና ይሄንን አናብይ በዝምታ ማያታቸው ይሄንን ይፈልጉታል እነሱ ቀሰቀሱ ማለት እንችላለን። እስቲ 5 ደቂቃ ብቻ ስላለን እንግዲህ በዚህ ቦታ ላይ እናተኩርና በሌላ ጊዜ እንመለስበታለን። መስመሩ ያንተ ነው።
እሺ፣ ምናልባት ይሆናል ግን ምንድነው እስካሁንም የኢትዮጵያ ሰራዊት አልነበረም ሱዳንን ይፋለም የነበረው አገሬው ነው እና ርስቱ የተረከበው እንትን ሱዳንን ያውቀዋል። ሱዳን አማራ እና ይሄን አረግም አይባልም። 350 ሺህ እርግጥ እዚህ ግቡ የሚባሉ አይደሉም የነሱ 350 ሺህ። ዋናው ነገር የልብ እንትን ነው። በነገራችን ላይ ቅድም ኦነግ ሸኔ የምን ልዩነት አለው? ኦነግ ኦነግ ነው፣ አንድ ነው። የወንጀለኛ እንትን ነው፣ የወንጀለኛ ቡድን ነው። አማካሪዎቹ ነፍሰ ገዳዮቹ የቆመ በለት ምንድነው የኦሮሞ እንትንም በየጊዜው ስማቸውን ይለዋወጣሉ። የኦነግ ክፍል የነበረው ወያኔ የፈጠራቸው ከኦነግ የባሰ ወንጀል ይፈጽመው የነበረው እንደውም ከኦነግ የበለጠ በህዝብ ተወዳጅነት እንዲያገኙ ነበር ነባሩ ኢትዮጵያና እንትን ይጨፈጭፎ የነበረው። ስለዚህ ለፋሽስት እንትኑ የለኛ ፈረንጆች ይላሉ እንትን ምንድን ነው ልዩነቱ ምንት ነው አካዳሚክ ይሉታል። እና ያኛው በተመለከተ ኦነግ ኦነግ ነው እና አዲስ አበባ ተቀምጠው ይህን ነገር የሚያስደርጉት ጥርጥር የለውም ይሄንን እንትን። ስለዚህ ሊገለገልበት ይችል ይሆናል ያንን ያላሰማራውምም ለዛም ቢሆን ይሆናል እንግዲህ አላወቅንም። ዛሬ እንግዲህ አዲስ ዜና ነው የሱዳኖች እንትን አዲስም አይደል። ብዙ ጊዜ ሱዳኖች የኢትዮጵያን ዳር ድንበር ሲገፉ ሲምን ሲሉ በወያኔም እናውቃለን። አገሬው እንትን ከሆነ አገሬው እንትን ይላቸዋል። እንግዲህ ሰው ካላስተማራ በስተቀር በዚህ ሁኔታ እንግዲህ የአንድ ሁለት ቀን ከሆነ ጊዜ ሊሰጥ ይችል ይሆናል ሰራዊት እስከሚላክ ድረስ። በአሁኑ ጊዜ መንግስት ሰራዊት ይልካል አይልክም እስከ አሁን ባለመላኩ ይሄ ነው ለማለት አይቻልም። ምክንያቱም ጊዜ ስለሚፈጅ ማለት ነው ይሄን እንትን ማለት ነው። ሰራዊት እስከሚላክ ግን ሀገሪው ካው ወጥሮ የሚያደርገው እንደነበረው የሱዳንን ያሽከነጠረ ይዘል ነበር ድሮም ተወላጁ። ስለዚህ በዛ በኩል ነው እንትን ለማለት እንትን አይቻለም። ርግጥ እንዳልከው 350 ሺህ በላይ ጦር ነው ያሰለጠነው ከኢትዮጵያ ሰራዊት በላይ አገሪቷ 250 ሺህ ነው የአማራው 20 ሺህ እንደሰለጠነ ነው ያስቆሙት። ግን ያው ታየ ማን ምን እንደሆነ። ስለዚህ በኢትዮጵያ ገንዘብ የበርካታው ግብር ገባሪ አማራው ነው። በአማራው እንትን ነበር 350 ሺህ ሳያሰለጠነው 350 ሺህ በላይ ብረትም እንዲይዝ የተደረገው። ግን የትም ማያደርሳቸው ይህንንም እንትን እና እንትን ብዙ አልሰጋም በዛ ማለቴ ነው።
እና ልክ ነው ባለፈው ነገር ያነሳዋል በውያኔው ዘመን ኦኤልኤፍን ከስልጣን ሲያባሩ እንመለስ ወደ 5000 መሰለኝ ኦኤልኤፍን ጦር ወደ በሲዳሞ በኩል ይሁን በሌላ እየገፉ ሲወስዱ ሴቶች ነበሩ ታድሮች የሚያሳድዷቸውና የዛን ጊዜ ጠመንጃቸውን ያዙ የኦሮሞት ታድር አይስታሽቱት ባካቹ ባሩቃ ምንም ነገር አልተኩስንበትም ይላሉ ያጎነበሱ ይለምኑ ነበር ይባላልና እንግዲህ ታሪክ ራሱን ተደግሞ ይሆናልና ዶክተር ደብሩ በእነሱ ሰዓት ትረት ነው እንጂ ብዙ ምን እንጓያይባቸው ነገሮች ነበሩ። ይሄንን ያነሳውት የሱዳንን ጉዳይ አሁን በዚህ በዋና ጣላትነት ተደርጎ በህዋት ዙሪያ ላይ ተደረገው እንድል አስመልክቶ ዛሬ በዚህ በኩል ድል ተገይቷልና ወደ ሱዳን ድንበር ሄዳችሁ ተዋጉ ብሎ በዛ አካባቢ ያለውን ልዩ ኃይልና የፋኖን አስለቅቆ ለትግሬ ብልጽግና ፓርቲ ለመስጠት ሁኔታዎችን ለማመቻቸትም የሚያስችለውን ሴራ አውጥንጥኖም ሊሆን ይችላል አብይ የማይታመን ሰው ስለሆነ ጸራ ማራም ስለሆነና ምናልባት ተከታይ መዘዝ ይኖረዋል። እስ በእነዚህ ዙሪያና በሌሎችም ለሌላ ጊዜ ተመልሰን ወይበታለን። ዛሬ ለሰጠን አስተያየት ዶክተር ደብሩ ነጋሽ በየጊዜው ስንጠይቅ ይዛለ መሰልቸት ለምትሰጠን ትንታኔ በአድማጮቻችን በራሴ ስም እስከነ ያቀርብ በዙን ላይ ያያለን ሰላም ላለው ደና ሆንልኝ።
እሺ ተኮላ እግዚአብሔር ይስጥልኝ ደና ሆንልኝ አሜን።
አድማጮቻችን እስካሁን ስታዳምጡት የነበረው ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ቀሩናል። የዛሬውን የህዳር 27 ቀን 2013 ዓ.ም ተምረት ወይም የዲሰምበር 6 2013 ስርጭት ያስተናግድናችሁ ተኮላ ወርቁ፣ ንጉሥ ታምራትና ወርቁ ሞላ ነበርን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ። መልካም ሳምንት ይያልን እንሰናበታለን። ድል ለኢትዮጵያ ህዝብ።
Wonder love, I love it all. Love, I love it all.